ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 7 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ወያኔ ለእርቅ ይሁን ሽግግር ድርድር ስመጥፉና ደጋፊ አልባ የሆነን ቡድን ኖርዌይ ድረስ ልዑክ በመስደድ ባነጋገረው መሰረት የቡድኑ ሁለት ዋና መሪዎች ወደ አዲስ አበባ ይሄዳሉ። ወያኔ የሽግግሩን ሂደት ድርጅቶችን ከፋፍዶ ሊቆጣጠር ይፈልጋል። ይህን ማድረግ የቻለው ደግሞ ድርጅቶች የረባና ለሀገር የሚጠቅም የራሳቸውን ህብረት ለማቆም እስካሁን ባለመቻላቸው ነው። ይህንን በሚመለከት መብት በስጦታ አይገኝም በሚል ርዕስ ከፍኖተ ዲሞክራሲ ድርጅት ክፍል የቀረበውን ሀተታ እናሰማለን። በማስከተልም ጠላት ወዳጅ ላይሆን በሚል ርዕስ የቀረበውን በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የሚያዝያ ግንቦት ወር እትም ህዝባዊ ትግልና የሽግግር ሂደት በሚል ርዕስ የቀረበውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜናውን ርዕሶቹን በማስቀደም እናሰማለን። ወያኔ እስረኞችን በመፍታት ድጋፍ ለማግኘት በመጣር ላይ ነው። አለችሎታ በሐሰት ማስረጃ በመንግስት ስራ ላይ የተሰማሩትን ማባረር መጀመሩ አገዛዙን አስደንግጧል። ግብጽ፣ ሱዳንና ወያኔ በአባይ ጉዳይ ላይ ለመነጋገር ስብሰባ ተቀመጡ። የእስራኤል ወታደሮች 60 ፍልስጤማውያንን ገድለው በሺዎች የሚቆጠሩትን አቆሰሉ። ለእነዚህና ለሌሎች ዜናዎች ዝርዝሩን እነሆ።
ወያኔ ከየመን ጠልፎ አለፍርድ ለአመታት አስሮ ያቆየውን የግንቦት ሰባት ድርጅት መሪን አንዳርጋቸው ጽጌን ሊፈታ መወሰኑ ተነገረ። አቶ አንዳርጋቸው መፈታት ለቤተሰቡ መብቃት ከሆነ ጥሩ ዜና መሆኑ እንዳለ ሆኖ ለወያኔ ተንኮል ግን ድርጅቶችን ወደ ራሱ ድጋፍ ለማምጣት የፍቺውን ሂደት ይዞ ሊጠቀምበት እየጣረ እንዳለ ነው። እስረኞችን እንድንፈታ ደግፉን፣ አዲሱን ጠቅላይ ሚኒስትር ደግፉ በሚል ቧልት ለመክተት እቅድ እያደረገ ነውም ተብሏል። ይህ አቋም የያዙ ታዛቢዎች ወያኔ ለ24 ዓመታት በወያኔ ጉድጓድ እስር ቤቶች የሚማቅቁትን የሀፓ መሪዎችና አባላት እና በራሽ በርታን፣ ጋዜጠኛ ብርሃኑ እጅጉን፣ አስተማሪ ዩብን፣ አበብ አይነኩልን፣ ወንዱ ሲላት ደስታን፣ ሊቀመምር እንደ እስራቸው አድማሴን ወዘተ ሊፈታ ቀርቶ ማሰሩን እንኳን እስከ ዛሬ አላምን ብሎ ይገኛል ብለዋል። በችርቻሩ እየተካሄደ ያለው የፍቺ ሂደት ተቃዋሚዎች ትግላቸውን እንዲያቆሙ ማድረግ የለበትም ያሉ የፖለቲካ ታዛቢዎች በባዕድ አገር የሚገኙ አንዳንድ ምሁሮች ከወዲሁ እስረኞቹንም ረስተው የወያኔን ጠባይ ዘንግተው ውዳሴ ወያኔን መዘመር ጀምረዋል ብለዋል። የሐሰት ማስረጃዎችን በማቅረብ በተለያዩ የሥራና የኃላፊነት ቦታዎች ላይ የተቀመጡ ግለሰቦችን ለማንሳት እየተደረገ ያለው እንቅስቃሴ ከፍተኛ የወያኔ ባለሥልጣኖችን ያስደነገጠ መሆኑን ከአንዳንድ ምንጮች ለማወቅ ተችሏል። ባለፉት ዓመታት ለሥርዓቱ ታማኝ የሆኑ ግለሰቦችን በተለያዩ ኃላፊነት በማስቀመጥ ሥርዓቱን ከተቀናቃኞች በመከላከልም ሆነ የሥርዓቱን ዕድሜ ለማስረዘም ከፍተኛ ሚና የሚጫወቱትን ግለሰቦች ዘርና ታማኝነትን እንደ መለኪያ በመውሰድ እስከ ሚኒስተር ደረጃ ድረስ ባሉ የኃላፊነት ቦታዎች ላይ በወያኔ ባለሥልጣኖች መቀመጣቸው ይታወቃል። በአሁኑ ወቅት እየካሄደ ያለው ማጣራት እነዚህን ሰዎች እንዳይነካ ከፍተኛ የወያኔ ባለሥልጣኖች ሌላ ትዕዛዝ ለማስተላለፍ ወይም ማጣራቱን ለማስቆም እየተራወጡ ነው ተብሏል። ከዚህ በፊት በተደረገው የማጣራት ሥራ በኦሮሚያ አካባቢ ብቻ ከ6400 የሚበልጡ ግለሰቦች በሐሰት የትምህርት ማስረጃ ልዩ ልዩ ኃላፊነት ቦታዎች ላይ መቀመጣቸው የተጋለጠ ሲሆን ግለሰቦችም ጥፋታቸውን አምነው ይቅርታ መጠየቃቸው ይታወቃል። የሌሎች 8300 የሚሆኑ የመንግስት ሰራተኞች ጉዳይ እየተጣራ መሆኑ ታውቋል። በጋምቤላም ተመሳሳይ ማጣራት እየተደረገ መሆኑ ተነግሯል። የወያኔው ማዕከላዊው የስታቲስቲክስ ተቋም በዚህ ወር የዋጋ ግሽበቱ ከ15.2 ከመቶ ወደ 13.7 በመቶ ቀንሷል በሚል ያወጣው መግለጫ በገበያ አካባቢ ያለው ሁኔታ እንደማያሳይ ዜጎች እየተናገሩ ይገኛሉ። በተለይ የምግብ ዕቃዎች ያልቀነሱ መሆናቸው እየተነገረ ሲሆን ከውጭ የሚመጡ ዕቃዎችም ዋጋቸው ይበልጥ እየናረ መሄዱን እንጂ የዋጋ ቅናሽ እንዳላሳዩ ብዙዎች ይናገራሉ። ቀደም ብሎ በ10 ብር 5 ዳቦ መግዛት ይቻል እንደነበረ የሚገልጹ ዜጎች በአሁኑ ወቅት 4 ብቻ እንደሚገዙም ገልጸዋል። በውጭ ምንዛሪ ጥረት ምክንያት ከውጭ ወደ ሀገር ውስጥ የሚገቡ ዕቃዎች መጠን በጣም ያነሰ ሲሆን በዚህ ምክንያት ዋጋ መናሩን ተነግሯል። ስብሐት ነጋንና ካሱ ይላላን ጨምሮ 5 የሚሆኑ የወያኔ ባለስልጣኖች ከስልጣን ተነስተው ወደ ጡረታ መዛወራቸውን የሚገልጽ ዜና የወያኔ አገዛዝ የዜና ተቋሞች እያናፈሱ ይገኛሉ። ይህ ዜና በስፋት እየተሰራጨ የሚገኘው አዲሱ ጠቅላይ ሚኒስትር የወያኔ ቱባ ባለስልጣኖችን ለማንሳት አቅም አለው የሚል የተሳሳተ መልእክት ለማስተላለፍ ነው ተብሏል። ስብሐት ነጋ የነበረበትና አሁን ከኃላፊነት ተነሳ የተባለበት ቦታ የውጭ ግንኙነት ስትራቴጂክ ጥናት ኢንስቲትዩሽን ዋና ዳይሬክተር ነው። ይህ ተቋም ስልጣኑም ሆነ ተግባሩ ምን እንደሆነ ቀደም ብሎ ያልተገለጸ ሲሆን የረባ ስልጣን ካልነበረው ስልጣን ላይ ተነሳ የተባለ ለስሙ መሆኑን ያሳያል ተብሏል። ስብሐት ነጋ አሁንም በወያኔ ድርጅት ውስጥ ከፍተኛ ስልጣን ያለው ከመሆኑም በላይ በተለያዩ ቁልፍ ቦታዎች ዘመዶችንና አገልጋዮችን ያሰማራ መሆኑን የሚታወቅ ሲሆን ከነዚህ ውስጥ የህቱ ልጅ ፈትለወርቅ ገብረ እግዚአብሔር አዲሱን ጠቅላይ ሚኒስትር ለመቆጣጠር የዲሞክራሲ ጉዳይ አማካሪ ሆና መመደቧ ይታወቃል። የግብጽ፣ የሱዳንና የወያኔ አገዛዝ የውሃ ልማት ሚኒስትሮችና የጸጥታ ኃይሎች አዲስ አበባ ላይ ስብሰባ የተቀመጡ መሆናቸው ተነግሯል። ይህ ስብሰባ በመጋቢት 26 ቀን የተደረገውና ያለ ስምምነት የተበተነው ስብሰባ ቀጣይ ሲሆን በምን ጉዳዮች ላይ ስምምነት ለማድረግ እንደታቀደ የተነገረ የለም። ከዚህ በፊት ግብጽ የዓለም ባንክ በአስታራቂነት እንዲገባ የጠየቀችውን ጥያቄ የሱዳንና የወያኔ አገዛዝ ባለስልጣኖች ውድቅ ማድረጋቸው፣ በአሁኑ ወቅትም በግብጽ ሊቀርብ የሚችል ማንኛውም የመፍትሄ ሐሳብ ውድቅ ሊደረግ ይችላል የሚል ግምት ታዛቢዎች እየሰጡ ይገኛሉ። ወደ ግብጽ የሚደርሰው የአባይ ውሃ እንዳይቀንስ ከዚህ በፊት የግብጽ ባለስልጣኖች የግድቡን ውሃ ለመሙላት ከ7 ዓመት ጊዜ ያስፈልጋል በማለት ሐሳብ ማቅረባቸው የሚታወቅ ሲሆን በወያኔ አገዛዝ ባለስልጣኖች በኩል ግን ግድቡ የሚሞላበት ጊዜ ከ3 ዓመታት መብለጥ የለበትም የሚል ሐሳብ በመቅረቡ ስምምነት ላይ ሳይደርሱ መቅረታቸው ይታወቃል። የግድቡን ሥራ መጠናቀቅ በሚመለከት በወያኔ በኩል ምንም የተጨበጨ ማስረጃ እንደሌለ መዘገባችን ይታወቃል። ኬንያና ኢትዮጵያ ለሆላንድና ሌሎች አገሮች የአበባ ማምረቻ መሬት ለግሰው ይህም እየተስፋፋ መገኘቱ እነዚህን አገሮች እየጎዳ መሆኑ ዳግም ተገለጸ። የአበባ እርሻ ውሃን በብዛት ፈላጊ ሲሆን በቂ ውሃ የማያገኘውን ሕዝብ ይበልጥ እያጠቃና ማዳበሪያውን መሬትና ውሃውን እየበከለ ነው ተብሏል። የአበባ ተክል በትግራይ እንደማይገኝ ጠቅሶ ማለፍ ያስፈልጋል ያሉ ታዛቢዎች በአማራውና በኦሮሞ አካባቢ ግን ተስፋፍቶ መገኘቱን ጠቁመዋል። ሰኞ ግንቦት 6 ቀን በኢየሩሳሌም ከተማ የአሜሪካ ኤምባሲ መከፈቱ በዓለም አቀፍ ደረጃ ውግዘትን ያስከተለ ሲሆን የፓለስቲያን ዜጎች በጋዛ ባካሄዱት የተቃውሞ እንቅስቃሴ የእስራኤል ወታደሮች ተኩስ ከፍተው 60 ሰዎች ከነዚህም 8 ልጆችና 1 የ8 ወር ሕፃን የገደሉ መሆናቸውና በሺህ በሚቆጠሩ ዜጎች ላይ የአካል ጉዳት ማድረሳቸው ታውቋል። በኤምባሲው መከፈት ስነ ስርዓት ላይ ሩሲያ፣ ቻይናና የአውሮፓ ህብረት አባል አገሮችን ጨምሮ በርካታ የዓለም አገሮች ያልተገኙ ሲሆን የወያኔ አገዛዝና ሌሎች 32 አገሮች አሳፋሪ በሆነው ደረጃ በስነ ስርዓቱ ላይ የተገኙ መሆናቸው ተነግሯል። በስልጣን ላይ ያስቀመጠውንና በመንከባከብ ያሳደገውን የአሜሪካን መንግስት ለማገልገል ምንጊዜም ዝግጁ የሆነው የወያኔ አገዛዝ በአሳፋሪና በአዋራጅ ደረጃ በሥነ ሥርዓቱ ላይ መገኘቱ ምንም አያስገርምም በማለት የሚናገሩ ክፍሎች ከዚህ በፊትም አሜሪካ በኢራቅ ላይ ጦርነት ስታወጅ ሁሉም የአፍሪካ ሀገሮች ድርጊቱን ሲቃወሙ የወያኔና የሻቢያ አገዛዞች ብቸኞቹ ደጋፊዎች እንደነበሩ ይታወቃል ይላሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Malif kukupan na rabbana fana
Esa
Ishan kabana
የኢትዮጵያ ገዢዎች ፈጣጣነት ያጠቃቸዋል። የህዝብን የተፈጠረው መብት ያፈኑና ትግል ሲበዛባቸው እንደ ስጦታ የሚቸሩት መስለው ይሰየማሉ። አጼው በመልካም ፈቃዳቸው ይባል እንደነበረው ዛሬ የሚያው ነው። የህዝብን መብት ያፈነው ወያኔ መብትን ሲጥስ የቆየው ወያኔ ተበዳዮችን ይቅርታ ጠይቁኝ ብሎ ያስቸግራል። ሟቹን ባገነን እስረኞችን በጽህፈት ምህረት ማስጠየቅ የሚል አባዜ ይዞ ሲወዘውዘው ነበር። ዛሬም የህዝብ ትግል የሉም የተባሉትን እስረኞች አሉ አሰኝቶ የተወሰኑትን ሲያስፈታ መንግስት ተብየው በችሮታ የወሰደው እርምጃ ሆኖ ይቀርባል። የህዝብ ትግል ውጤት የመብት ጉዳይ መሆኑ ይረሳና ወያኔ አሁን እየወሰደው ያለው እርምጃ ሁሉ በአዲሱ ሹም ብልህነት ወይም ስልጣን የመጣ ሳይሆን የህዝብ ትግል ስርዓቱን አስገድዶ ያመጣው ነው። መመስገን ያለበት የከተለው ህዝባዊ ትግልና አመጽ ነው። ወያኔማ ያው በቁጣባ ነገሮችን ይዞ ሁሉንም እስረኞች አልፈታም እንዳለ አለ። ፍቺውንም የድለለ እርምጃ ያደረገ ነው። ለአዲሱ ሹም ድጋፍ ከሰጣችሁና ሽግግር በሚለው ቧልት ከገባችሁ እገሌን እፈታላችኋለሁ አይነት ጨዋታ። መፈታታቸው የግድ ነው፣ የትግላችንም ግብ ነው። መጀመሪያውም መጨረሻውም ባይሆን የትግሉ ሂደት ማጀብ ያለበት ክስተት ነው። በተለይ ሰላማዊ ለውጥ የሚሉ ክፍሎች ይህን ተረድተው ለፖለቲካ እስረኞች ለሁሉም ባስቸኳይ መፈታት በቅድሚያ መቆም መታገል ይጠበቅባቸዋል። እስር ቤቶቹን ሁሉ ወያኔ ያውቃል። ማንን በሚስጥር እንደገደለ ማንን አስሮ እንደሚያሰቃይ የሚያውቀው ነው። ሁሉንም የፖለቲካ እስረኞች ለመፍታት ቀነ ቀጠሮ የሚጠይቅ መሆን የለበትም አይደለም። አዲሱ ሹም ስልጣን አለው ከተባለ ወይም ወያኔ ለህዝብ ጥያቄ ተገቢውን ምላሽ ሊሰጥ ይፈልጋል ከተባለ ከዙረቱ ቀነስ አድርጎ የፖለቲካ እስረኞችን በሞላ መፍታት በተገባ ነበር። ይህ ግን ሲሆን አላየንም። ፍቺ በቁጣባ በስራ እየዋለ ነው። ፍቺው ደግሞ ከፖለቲካ ትርፍም ጋር ተሳስሮ እየቀረበ ነው። ትግል አቁሙና ተቃውሞ አቁሙና እንፈታላችኋለን። ይህ ዳግም ወንጀል መፈጸም መሆኑ የሚካድ አይደለም። አልፎም አዲሱ ሹም ለቦታው ከበቃ በኋላ በያቅጣጫው የሚታሰረውና በኮማንድ ፖስት አገተ የሚባለው ዜጋ ቁጥር በጣም ጨምሯል። የመለውጥ ትግላችንን በመሃል ያቆሙ የሚፈልጉት ክፍሎች አሁንም ህዝብን መከፋፈል ዋና ተልእኳቸው ሆኖ ይገኛል። ደማችንን ለምን እንዳፈሰስን የረሳን ይመስል ግባችንን ባጭር ሊቀጩ ሊወስኑ እየጣሩ ናቸው። ለምሳሌ አሁን ለድርድር የሚታጭ ድርጅት ወይም ተቃዋሚ ቡድን ጠፍቶ ነው ብዙ ህዝብ በወንጀል ከመጠይቀውና ስመጥፉ ከሆነው ከሌንጮለታ ኢምንት ቡድን ጋር ድርድር የሚካሄደው ኦሮሞውን በዚህ መንገድ እንደልላለን ተብሎ ከተሰበ ህዝብን መናቅ ነው እንጂ ግለሰቡና አጋሩ በኦሮሞ ህዝብ ከተተፉ ባሶሳና በደኖ ወዘተ ከተከሰሱ አመታት አልፈዋል። በዚህ በዚያ ትንሽም ሚዛን አልባ ከሆኑ ገለባ ቡድኖች ጋር ተደራደርን ለማለት ማሴር የቀና ችግርን ይዘት ማደፍረስና ለማደናቀፍ መጣር ነው። አቀኛው የዲሞክራሲያዊ ሽግግር ሂደት አገር ወዳድ ድርጅቶች ነጻ ሆነው ተመካክረው የሚጀምሩት ነው። የወያኔን እንደ ወያኔ መቀጠል የሚያስወግድ ነው። ይህን አድበስብሶ ማለፍ አይቻልም። አቶ ሌንጮ የወያኔን ዋና ህግ ደጋፊ ነው። ከተምክህተኛ አማሮች ነጻ ያወጣን ነው ብሎ ሲያሞግስም ተደምጧል። የዘረኝነት መቀጠል ተምሳሌት ነው ግለሰቡ። ወያኔ ይህን በማቀፍ በኢትዮጵያዊነቱ የተሰለፈውን መስዋዕት የከፈለውን ኦሮሞ ወደ ጎን ሊያደርግ ይፈልጋል። በሶማሌ ልዩ ኃይል የሚያስጠቃውም አለ ምክንያት አይደለም። አማራውንም የሚያፈናቅለው ምክንያቱ ግልጽ ነው። ባጭሩ ለውጥ ብለን የተነሳነውን ወያኔ የለውጣችን ባለቤት ሊሆን አይችልም አይገባውም ነው ዋናው ጉዳይ። ደርግ የካቲትን አብዮት ድል እንደቀማው ሁሉ ሞግዚት ሊሆን ተነስቶ አብዮቱን እንደገደለ ሁሉ ወያኔም ጉልቻ ቀያሪ ሆኖ ሽግግር ያልነውንም በራሱና ቢጤዎቹ የወስዳቶች ሽግግር ተክቶ እንዳይገኝ መታገል አለብን ማለት ነው። ለሐቀኛና ዴሞክራሲያዊ ተቃዋሚዎች ግን መልእክቱ የመጀመሪያው ድርጊታችሁ ራሳችሁ መተባበራችሁ ነው የሚልም ነው። ሌንጮ ግንባር ፈጠርኩ ካለው ቡድን ጋር እንኳን ሳይመካከር ወደ ወያኔ ጉያ ሊገባ መወሰኑ እርባናቢስ ህብረቶችን ከመቀፍቀፍ መቆጠብ እንዳለብን ያመለክታል። ጥርስ ያለውና ለኢትዮጵያ የሚበጅ ህብረት ተቃዋሚዎች እንዲመሰርቱና በስልትና በስለት እንዲታገሉ ጥሪ ስናደርግም አመታት አስቆጥረናል። በኢትዮጵያዊነት ላይ እንደራደር፣ ሻቢያን ይቅርታ እንጠይቅ፣ ከኢትዮጵያውያን ጋር ግንኙነታችን በአዳምና ሔዋን ልጅነት ነው ከሚል ጉድ ጋር መተባበርም ሆነ ለድርድር መጥራት በህዝብ ትግል ማሾፍ እንጂ ሌላ ሊሆን አይችልም። ወያኔ አሁንም ያዳቆነው ሰይጣን ቄስ አድርጎት ማጭበርበር ማወናበድ ዋናው ተልእኮ ሆኖ ቆይቷል። በሰሞኑ አቦይ ቅጥፈት ስብሃትን ማስለፍለፍ ይዟል። ይህ የውሸት አባት ከዚህ ቀደም የአማራውና የኦርቶዶክሱን ጀርባ አጥንት ሰብረናል ብሎ የደነፋው የኤርትራን ነጻነት ሻዕቢያ ካልጠበቀ እኛ እንዋደቃለን ያለው በጭፍራው ኤርትራ ቅኝ ግዛት ናት ብሎ የ300 ገጽ በላይ መጽሐፍ ያጻፈው ስብሃት ወያኔ ኤርትራ የኢትዮጵያን ቅኝ ግዛት ናት አላለም ብሎ ሽምጥጥ አርጎ ክዷል። ለጊዮን ጉባኤ በአዲስ አበባ ተጋብዘው ሲመጡ ከቦሌ ወደ ከርቸሌ የገቡትን መርሳትም የሚቻል አይደለም። ማለትም ወያኔ መቼም የማይታመን ለቃሉ ክብር ያልሰጠ ወንበዴና ዘረኛ ቡድን ነው። ለዚህ ነው የሽግግር ሐሳባችን ከወያኔ ቁጥጥር ነጻ በሆነና በህዝብ ፍላጎትና ውሳኔ መሰረት መሆን ያለበት። ዛሬ የምናየው ሁኔታ የለውጥ አይደለም። ወያኔ ቀውስ በመግባቱ ራሱን ለማዳን የሚያደርገው መንፈራገጥ ነው። ዋናው ጉዳይ ስልጣን ሲሆን ስልጣን ደግሞ አሁንም በወያኔ እጅ ነው። ይህ ነው ቢጎመዝዝም ልንቀበለው የሚገባ ሐቅ። ከመቼ ወዲያ ነው ወያኔ የህዝብን ፍላጎት አክብሮ ስልጣኑን ለራሱ ተለጣፊ አሳልፎ ሰጥቶ የሚገኘው? ሰይጣኑ ወያኔ ጨመተ መልአክ ሆነ 28 ዓመት በስልጣን ሲቆይ ለከትና ቅንጣትም ኢትዮጵያዊነት ህዝባዊነት አየንበት? መልሱን ሁሉም ኢትዮጵያዊ ያውቀዋል። ሰላምና እርቅ ብለው የመጡትን የሚያስርና የሚያሳድድ የምን እርቅ ሞክሩን በጉልበት ብሎ የሚደነፋ ነፍሰ ገዳይና ጸረ ኢትዮጵያ ቡድን መሆኑን ነው ያየነው የምናውቀው። ገና በ1967 ዓ.ም ተመረተ መርሃ ግብሩ በሸዋ አማራ በተለይና በአማራው በአጠቃላይ ላይ የጥላቻ ነጋሪቱን ጎስሞ ግንጠላን ሲሰብክ ጀምሮ ስለምናውቀው ስለተቃወምነው ዛሬ ወያኔ ለኛ እንግዳ ሊሆንብን አይችልም። ተንኮሉን አብጠርጥረን እናውቃለን። አካሄዱና አሰራሩንም እንዲሁ። ይህም በመሆኑ ከወያኔ ደግ ነገር ለኢትዮጵያ ጭራሽም መቼም አትጠብቁ ብሎ ማሳሰብ የዜግነት የኢትዮጵያዊነት ግዴታችን ነው። እነሆ ይህንን ግዳጅን በመወጣት ላይ ነንና ለወያኔ ደጋፊና ሰለባ የሆኑትን መቃወም ማጋለጥ ተልእኳችን ሆኖ ይገኛል። ቀደም ሰላያቸውን፣ ቅጥረኛቸውን፣ ልደቱ፣ ክህደቱን ወዘተ እንዳጋለጥንባቸው ሁሉ ማለት ነው። ኢህአፓ በኢትዮጵያ ላይ መቼም ተደራድሮ የሚያውቅ አይደለምና ግንጠላንም ተቃውሞ ቆይቷልና በወልቃይት ጠቀዴ፣ ጸለምት ወዘተ ታግሎ የማንነት ጥያቄንም አረጋጋጭ ነውና ወያኔ ይጠላዋል ቢባል ተራራን ኮረብታ ማለት ይሆንብናል። ሊያጠፋን ወቅቱን የጓዶቻችንን ደም አፍሶ የያዛቸውንም ደብዛቸውን አጥፍቶ አዲሱ ሹም የታሰሩ ኢህአፓዎችን ማንሳት ምነዋ ተራራ መውጣት ሆነበት። አሁንም ዋና ጠላት ብሎ ፈርጆ የቀጠለ ነው። ይህ ደግሞ ያኮራናል። ጸረ ወያኔ ሆኖ መገኘት ኢትዮጵያዊ ሆኖ መጽናት ነውና እጅ መስጠትና ባንዳነት ደግሞ ወያኔ እንጂ እኛ የወረስነው አይደለም። ትግላችን ይቀጥላል። የጋራ ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት። ወያኔና ውሻ ይመሳሰላሉ፣ የሚፈራቸውን በግምት ያውቃሉ። ፈሪ ሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ። የወያኔ ውሾች ምንም ቢሯሯጡ ፊት አታሳዩአቸው አትደናገጡ፣ እንደ ቆራጦቹ እናንተም ቁረጡ። ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ። እኛ እስከምናውቀው በባህሉ መሠረት የሚናከስ ውሻ አያበዛም ጩኸት። ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት። ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ። የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ። ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ። እየተነከሱ እስከ መቼ ማልቀስ? ውሻ ከሚበላህ በልተኸው ተቀደስ። ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ፣ እወቅ መድኃኒቱን ቀላል ነው ማርከሻው፣ እሾህ ለወጋው ሰው እሾህ ነው መንቀሻው። ባጠገብህ ያለው ሰረቀ ደመቀ፣ እብድ ውሻ ሲነክስህ እያየ ከሳቀ፣ እሱም ያው እብድ ነው አወቀ አላወቀ። ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ። ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ። ያልተለከፋችሁ ቶሎ ገለል በሉ። ስትመርጥ ተጠንቀቅ ላሳስብህ እኔ፣ ያበደውን ውሻ መርዘኛ ወያኔ፣ ወይንም የሱን ግርፍ የሱን አሽከርሎሌ፣ ወይም ጤነኛውን ደፋር ባለወኔ። ምርጫው የራስህ ነው ነቃበል ወገኔ።
ጠላት ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁርጠኝነታቸው መንሰው ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጠላቻው መንሰይ ይህ ነው። ህዝብን ያሰቃየና ያዋረደ ያለውን ወያኔ አገርን የገነጣጠለውና ሸንሽኖ የሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ህዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚህ ነው ጠላታችንን እንወቅ እናምርበት እንጥላው የምንለው። ከጠላት ጋር መሞዳሞድን መተቃቀፍን የሚሰብኩ ክፍሎች በመሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጻራሪ ነገርን በኩል መውደድ ማፍቀር አይቻልም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ጸረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉንና ፍቅር ለፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱን ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በኩል አፍቅረው ስለሚይዙ ትግላቸው ምን አይቀራል። ብዙን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 አመታት በማወላዳ መንገድ የወያኔ ቡድን የሀገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን ይህ የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃይም የቆረጠ መሆኑን ነው። በ1997 ምርጫ ደግሞ ምንኛ አረመኔና ኢዲሞክራሲያዊ መሆኑን በይፋ ሳይቷል። ከዚያ ጊዜ ጀምሮ እስካሁንም ድረስ ወያኔ ቅንጣትም አወንታዊ ለውጥ አላሳየም። ባሰበት እንጂ ሀገርን በስፋት የሚሸጥ አገዛዝ ሆነ እንጂ ጸረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬም መጪው ምርጫ ካለፈ በባሰ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳውም አልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ጸረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ዝግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጠፊያው ጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን ደጋግመን የምናሳስበው በጭፍን ጠላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አንድ ሁሉንም ነገር በመጥላት ሳይሆን የ24 አመትና ከዚያም በፊት ያየውና ያወቀው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ጸረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብሮት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው። ባዶ አስመሳይ ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን፣ ጦርነት ሰለችን ወይም የዘመኑ ብልህ ፖለቲካ ይህ ነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት የፌዴራል ግፍ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል፣ አይተውታል፣ ኖረውታል። በመሆኑም ዛሬ ትግልን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይጠናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ለንደርስ የምንችልው ድምዳሜ በሀቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለጣፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ አለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጡ በወያኔ እየተጎተቱና በተለመደው አነጋገር ማኖ የነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይን በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን ያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን ያዘጋጀ አንታቀፍ ሲልም ካራውን ስሎና ግድያን ወስኖ መሆኑን ዛሬ አለማወቅ ሀገር አጥፊ ከላላነት ነው። ጠላት ወዳጅ ላይሆን መለማመጡ ራስን ከማዋረድና አገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎብደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስህተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
ቅጽ 43 ቁጥር 4 መጋቢት
ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የውያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተቀጣጠለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነፃ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዴሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ
ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ለሰቡ ድርጅቱ ለሚመረበት ለዲሞክራሲያዊ ማዕከላዊነትና ለአብዮታዊ ዲሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት ባንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዲሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነጻ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብር አገር ፈረስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስተላለፍ አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከ ዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከወዲያኛው ንጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንታለሙ በማንኛውም ጊዜ ከመነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምጹ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በአገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የሐላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በአገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የአገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ህዝብ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉት ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ سرعت يشالال يميلوت لنسو يميشلو تياكيو جسيونو اهونم بهز ويجيتنا بهز وساني لازالك يتاو مفتيه لستات شوي قبال يشل قرو منغست كهقاكيو جنا تمكرو كاللا شون ديوم بهز بكتمرتو زيكو جميو تاتا يهقا منغست عزقاج قبائي ما مسرتنا بزياكا لما كان ينت يميكرو ما شاشايوش بهز بويجيتنا وساني هز اندي ساد كمادرق حلافي النت عالبت سوستانيا يو تدرونا يسا التوكفل نسعنا قللتانيا يميون ببتن منقد ما مچاچتنو وياني سلطان كيازة جمرو يو تدروننا يسا تتاون تقوامات بكو تترسر عدرقو يفلاج قراج عقزازون زرقيتو قو يتوال يسا تتاو تقوام متو بمتو كلاي اسكتاج بوياني عبالتنا قادريوش كو تترسر يالسيوان የወታደሩ ተቋም የዋና ዋናዎቹ ያዛጅ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፍ ያቀንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ትርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነፃና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልኩ የፍርድ፣ የፍትህ፣ ያስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነፃ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነፃና ርቱዓይ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው ያስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከረና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት አመታት ቢሆን ይመረጣል። የግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዲሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዲሞክራሲያዊ ስርዓት ሳይሆን ላምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓመተ ምህረት ያጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ያባ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። ወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ያባና ሰፊ ህዝብ ተቃውሞ ቢያሰሙም ኢሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር ያገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ያባ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዲሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቆልፍ ቆልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደመከር ነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዲሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነው ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዲሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ ፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዲሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እልህ አስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰብ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ
ህዝብ። ቅንነት የሞላው ሁሉንም ያቀፈው ዓላማው በጽናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።